voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ጥቅምት 19 2010 ዓመተ ምህረት
እስካሁን ድረስ የሀገራችንንም የፖለቲካ ሁኔታ እንዳይረጋጋ ያደረገው አንዱ ይሄ መጠራጠር፣ አለመተማመን፣ ዛሬ አንድ ላይ ቆሞ ነገ መፈረካከስ፣ ይህን የመሳሰሉ ሁኔታዎች በተለይ ባለፉት 25-30 ዓመታት በተደጋጋሚ ደርሰዋል።
የአፍሪካ ህብረትና የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ በቅርቡ ካርቱም ላይ ተሰብስቦ በአካባቢው ጸጥታና ደህንነት ጉዳይ ላይ ተወያይቶ ነበር። ከተጋባዥ ተሳታፊዎች መካከል የነበሩትን የኦሮሞ ዴሞክራሲያዊ ግንባር መሪዎች ዶክተር ዲማ ነጎን አነጋግረናል።
ጋዜጠኛ ተመስገን ደሳለኝ በቅርቡ ከእስር ተፈቷል።
እኔ የታሰርኩት ዝዋይ ብቻ አይደለም፣ ዝዋይም፣ ቃሊቲም፣ ቂሊንጦም ነው ያለው። ቃሊቲም አንጎርታለሁም። የእስር ቤትን ባህሪ፣ የአስተዳደር ሁኔታ፣ የሰብአዊ መብት እስር ቤት ውስጥ ያለውን ሁኔታ ለመረዳት አንድ ወር ከረጭ በላይ ነው። ሶስት ቀን እዚያ የቆየ ሁሉም ነገር ይረድዋል። ምክንያቱም እስር ቤት ውስጥ የሚፈጸመው የመብት ጥሰት በድብቅ አይደለም፣ በግላጭ ነው። ሶስቱም እስር ቤቶች ፍጹም ፍጹም የሰቆቃ ቦታዎች ናቸው እና አብዛኛው ሰኛን የሚያመው እነዚህ ማሰቃያ ቦታዎች ማረሚያ ቤት ተብሎ የሚጠሩበት ቦታ ነው።
ይዘነዋል። ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ጽዮን ግርማና
ሰሎሞን አባተንን። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን እንደምናመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የሶማሊያ ፖሊስ አዛዥና የደህንነት ሹም ተባረሩ። ባለሥልጣናቱ ከሥራ የተባረሩት አልሻባብ ሞቃዲሾ ውስጥ የሚገኝ አንድ ሆቴል በመውረር ጥቃት ካካሄደ በኋላ መሆኑም ታውቋል። የመንግሥት ባለሥልጣናት እንዳስታወቁት በሞቃዲሾ የናሳ ሀብሎ 2 ሆቴል ላይ በደረሰው ፍንዳታ 25 ሰዎች ሞተው ሌሎች ከ24 የማንሱ ቆስለዋል። ፖሊስ በሰጠው መግለጫ ከአጥቂዎቹ መካከል 2ቱን ይዞ ሌሎች 2 ገድሏል። ለጥቃቱ ግን የአልሻባብ አማጺ ቡድን ኃላፊነት እንደወሰደ አመልክቷል። በዚህ ጥቃት መካከል ነው እንግዲህ የሶማሊያ ዋና ፖሊስ አዛዥና የደህንነት ሹሙ ከስራ የተባረሩት። የስራ መባረራቸውን መግለጫ ይፋ ያደረጉት ደግሞ የማስታወቂያ ሚኒስትሩ አብዲ ራህማን ኦማር ኦስማን ናቸው። ገዢው የላይቤሪያ ፓርቲ ያለፈውን ጥቅምት 10 የመጀመሪያ ዙር ፕሬዚዳንታዊ ምርጫ ፕሬዚዳንቷን ኤለን ጆንሰን ሰርሊፍን በአግባብ ያልሆነ ግንኙነት ፈጠሩ በሚል ከሷቸዋል። ፕሬዚዳንቷ ድምፅ ከመሰጠቱ አስቀድሞ ከምርጫ ኃላፊዎች ጋር ከአግባብ ውጪ በግል በመገናኘታቸው ነው ፓርቲው የከሰሰው። ዩኒቲ ፓርቲ ገዢው ማለት ነው፣ ከሌሎች 2 ፓርቲዎች ጋር በመሆን ይፋ ባደረገው መግለጫ ምርጫው በልዩ ዘዴ እንደተጭበረበረና ፕሬዚዳንት ሰርሊፍም ከባለሥልጣናቱ ጋር በግል መገናኘታቸው በምንም ሁኔታ ሊያስተባብሉት የማይችሉት ተንኮል አዘል ስህተት ነው ብሏል። ይህም ሆኖ ፓርቲዎቹ ምንም እንኳ የፍርድ ቤቱን ውሳኔ ቢጠብቁም እንደ አውሮፓ አቆጣጠር ለመጪው ህዳር 7 ቀን በተቀጠረው ድጋሜ ፕሬዚዳንታዊ ምርጫ እንደሚወዳደሩ ቃል ሰጥተዋል። የታይዋኗ ፕሬዚዳንት ትናንት ቅዳሜ ወደ ዩናይትድ ስቴትስ ግዛት ጉዞ ጀምረዋል። ቻይና ጉብኝቱን አልወደደችውም። ፕሬዚዳንቷ ሳይ ኢንግዌን በአንድ ሳምንት ቆይታቸው በሆኖሉሉ እና በዩናይትድ ስቴትሷ ጉዋም ክልል አልፈው 3 የፓሲፊክ ደሴት ሸሪኮችን ማለትም የቱቫሉ፣ የሶሎሞንና የማርሻል ደሴቶችን ይጎበኛሉ። በዲሞክራቷና በራስ ገዟ ታይዋን ላይ የበላይነት አለኝ የምትለው ቻይና ፕሬዚዳንት ታይም ከቻይና ኦፊሴላዊ ነጻነት እንደሚሹ ታምናለች። የታይዋኗ ፕሬዚዳንት ዩናይትድ ስቴትስ ክልል እንዲገቡ ዋሽንግተን መፍቀድ የለባትም ሲሉ የተደመጡት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሾንግ ለታይዋን የነጻነት ታጋዮች የተሳሳተ ትርጉም ይሰጣል ሲሉም ምክንያታቸውን አስቀምጠዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ሳምንት በሰጠው ቃል የታይዋኗ ፕሬዚዳንት በዩናይትድ ስቴትስ በኩል ማለፍ የግል ጉዳይ እንጂ ኦፊሴላዊ ጉብኝት አይደለም ማለቱ አይዘነጋም። ኩባ የሚገኙ ዲፕሎማቶች በሆነ ነገር ተመርዘዋል ስትል ዩናይትድ ስቴትስ ያቀረበችው ክስ በሁለቱ አገሮች መካከል የተጀመረውን የጋራ ግንኙነት ለመበረዝ የታቀደ የፖለቲካ አሻጥር ነው ሲሉ የኩባ ውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ውስጥ ለሚገኙ ዜጎቻቸው አስታወቁ። ውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎዝ ትናንት ቅዳሜ እዚህ ዋሽንግተን ውስጥ ሲናገሩ የተባለው ለህመም የሚሰጥ ወይም የተመረዘ የተባለው ፈጽሞ ሙሉ በሙሉ ስህተት ነው። ለነገሩ ዩናይትድ ስቴትስ በዚህ ጉዳይ ኩባን ሙሉ ለሙሉ አልወነጀለችም። ነገር ግን ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ሲናገሩ ሃቫና ኃላፊነት አለባት ብለዋል። ሰሜናዊ አፍጋኒስታን ውስጥ ዛሬ ማለዳ የደረሰ የታሊባን ጥቃት ከ13 የማያንሱ የመንግሥት ኃይሎች ገድሏል። ባለሥልጣናት እንዳስታወቁት በከፍተኛ ሁኔታ የታጠቁ አማጽያን ኩንዱዝ ክፍለ ሀገር በሚገኘው የካን አባድ ወረዳ ፖሊስ ጣቢያ ላይ ብርቱ ጥቃት አካሂደዋል። የወረዳዋ ፖሊስ ሹም ሀያቱላ አሚሪ የጥቃቱን መካሄድ ለቪኦኤ በሰጡት ቃል አረጋግጠው ጥበቃ ላይ 14 ፖሊሶች እንደነበሩና አንዱ ግን ከሞት እንደተረፈ ተናግረዋል። አዲሱ አበበ ነኝ። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 19 2010 ዓመተ ምህረት ምሽት ፕሮግራም ነው።
ከታዳጊው የ14 ዓመት ዕድሜ የሙዚቃ ሊቅ ምህረት መላኩ ጋር እናስተዋውቆታለን።
እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው እና ሙዚቃ መማር በጣም ጥሩ ነገር ነው። ለአእምሮ ሰላም ይሰጣል፣ በጣም ብዙ ነገር ያመጣል።
አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የካርቱም የአፍሪካ ህብረትና የኢጋድ ስብሰባና የአካባቢው ጸጥታ።
የአፍሪካ ህብረት ከየምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ በመተባበር በቅርቡ ካርቱም ላይ ተሰብስቦ በአካባቢው ጸጥታና ደህንነት ጉዳይ ላይ ተወያይቶ ነበር። ለጉባኤው ከተጋበዙት እንግዶች መካከል ከነበሩት የኦሮሞ ዲሞክራሲያዊ ግንባር መሪዎች ዶክተር ዲማ ነጎ ጋር ተወያይተናል። ሰለሞን አባተ ነው ያነጋገራቸው። ወደ ውይይቱ።
ዶክተር ዲማ ነጎ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ፣ እንደምናመሸ።
እግዚአብሔር ይመስገን። እስቲ ወደ ውይይታችን ከመግባታችን በፊት እንደው ራስዎን ትንሽ ከአድማጭ ጋር ለማስተዋወቅ ያህል አሁን ያሉበትን ኃላፊነት ይንገሩኝ። ምን እየሰሩ ነው? በግልም ቢሆን በድርጅቶም ቢሆን።
በግል እንደ ኮንሳልታንት ሆኜ በተለይ ገቨርናንስ፣ ኢንተርናሽናል ፖለቲካል ኢኮኖሚ በመሳሰሉት ጉዳዮች ላይ
ማለት የአስተዳደር የዓለም አቀፍ ፖለቲካዊ ምጣኔ ሀብት አማካሪ ኖት ማለት ነው?
አዎ፣ ለአንዳንድ ድርጅቶች ጽሁፍን የመሳሰሉትን እሰራለሁ። በሌላ በኩል ደግሞ በፖለቲካው ዓለም በኢትዮጵያ ተቃዋሚ ኃይሎች እንቅስቃሴ ውስጥ ተሳታፊ ነኝ። የኦሮሞ ዴሞክራሲያዊ ግንባር ምክትል ሊቀመንበር ነኝ። አዲስ የተቋቋመው ጥምረት የኢትዮጵያ ሀገራዊ ንቅናቄ የስራ አስፈጻሚ ኮሚቴ ሊቀመንበር ነኝ።
የት ነው ለመሆኑ የሚኖሩት?
የምኖረው አውሮፓ ነው፣ ጀርመን ሀገር ነው የምኖረው።
አሁን የት ነው ያሉት?
አሁን እዚህ ዋሽንግተን ዲሲ አካባቢ ነኝ ለስራ ጉዳይ መጥቼ።
የፓርቲ ስራ ነው ወይስ የግል ስራ ነው?
ለድርጅቱ ስራ ነው። የኢትዮጵያ ሀገራዊ ንቅናቄ የተወካዮቹ ምክር ቤት ስብሰባ ነበረው። ድርጅቱ ከተቋቋመ አንድ ዓመት ወዲህ የመጀመሪያው ስብሰባ ነበር። የአራቱም ጥምረት አባላት ድርጅቶች ወኪሎች የተገኙበት ለዛ ስብሰባ ነበረ የመጣሁት።
እንዴት ነው ስብሰባችሁ?
ስብሰባችን ጥሩ ነበረ። በጣም ከምንፈልገው በላይ በአጥጋቢ ሁኔታ ተሳክቷል። እንግዲህ ወደፊት የምንሰራቸው ጉዳዮች ላይም አንዳንድ መፈጸም ያለባቸው ተግባራት በሚሉ ተወያይተን ፕላን ያደረግናቸው እንግዲህ ያስቀመጥናቸው አሉ።
ዶክተር ዲማ የተሳካ ነበረ ሲሉ ስብሰባችሁ በምንድን ነው ስኬታችሁን የለካችሁት? ምን ማለት ሆኖ
እንግዲህ ስኬታችን የሚለካው አንዱ እስካሁን የተጓዝናባቸውን ጎዳናዎች በአንድ ዓመት ውስጥ ምን እንዳጠናቀቅን፣ ምን እንደሰራን፣ መሰረታዊ የሆኑ ነገሮች ነው ስንሰራ የነበረው። አጥጋቢ መሆኑንና ሪፖርት አዳምጧል ጉባኤው። የአንድ ሪፖርት ተቀብሎ አልፏል። በሁለተኛ ደረጃ ደግሞ በልዩ ልዩ የኢትዮጵያ ጉዳዮች የሀገሪቱ ችግሮች ላይ ብዙ ውይይት አድርገናል። ሶስት ቀን ሙሉ ስብሰባ ላይ ነበርን። በእነዚህ ቀናት ውስጥ በእነዚህ ጉዳዮች ላይ ብዙ መግባባት ላይ አብዛኛዎቻችን ተመሳሳይ የሆነ አቋም እንዳለን ተረድተናል። በተለይም ደግሞ ወደፊት አሁን በኢትዮጵያ ከፍተኛ የሆነ የፖለቲካ ቀውስ ያለበት ሁኔታ ላይ ነን። ይህ ቀውስ ወደ አዲስ ስርዓት መምራት አለበት እና ይህ አዲስ ስርዓት ምን ይሆናል? እንዴት ነው ወደዛ የምንሸጋገረውስ? ምንድን ተግባራት ናቸው መከናወን ያለባቸው? ምን አይነት ተቋማት ናቸው መደራጀት ያለባቸው? ይህን በሚመሳሰሉ ጉዳዮች ላይ ሁሉ ውይይት አድርገናል። ተመሳሳይ አቋም ይዘናል ማለት ነው።
ዶክተር ዲማ መቼም እርስዎ በፖለቲካው ዓለምም እንደ ምሁርም የረጅም ጊዜና የጠለቀ ልምድ ያሉት ሰው ነዎት። የመንግስት ካቢኔ አባል እስከ መሆን ድረስ የሰሩ ሰው ነዎት ሲጀምር ጀምሮ እና በአጠቃላይ አሁን ያለውን ሁኔታ ሲገመግሙት ከስብሰባችሁም ሆነ ካለፈው ዓመት ጉዟችሁ አንድ ማንሳት የምፈልገው ጥያቄ አለ። በተለይ በተቃዋሚዎች በኩል የሚታየው ያዝለቀቅ የማድረግ ፖለቲካ፣ ሙሉ ትኩረት ያለመስጠት፣ የመገናኘት፣ የመበታተን፣ የመላላት፣ የመጥበቅ፣ የመናናቅ፣ እንደገና የመሰባሰብ እንዲህ አይነት አዝማሚያዎች ናቸው ለረጅም ጊዜ ሲስተዋሉ የቆዩትና በእርሶ በኦሮሞ ዲሞክራሲያዊ ግንባርም ይሁን በጥምረታችሁ በኢትዮጵያ ሀገራዊ ንቅናቄ እነዚህን ሁኔታዎች እንዴት ነው የሚያዩዋችሁ? የጽናት ደረጃችሁ፣ የግንኙነት የመጣበቅ ደረጃችሁ፣ የቁርጠኝነት ደረጃችሁ እስከምን ድረስ ይመስሎታል? እንደ ምሁርም እንደ በሳሌ ፖለቲካ ሰውም ሲያዩት።
አዎ፣ በጣም ጥሩ ጥያቄ ነው። ዋናው እንዲያውም የኢትዮጵያ ችግር ከዚህ የሚመነጭ ነው። ዛሬ ደግሞ በተቃዋሚው አካባቢ ብቻ ሳይሆን ስልጣን ላይ ባለው ፓርቲም ውስጥ ብዙ ችግሮች አሉ እና እስካሁን ድረስ የሀገራችንንም የፖለቲካ ሁኔታ እንዳይረጋጋ ያደረገው አንዱ ይሄ መጠራጠር፣ አለመተማመን፣ ዛሬ አንድ ላይ ቆሞ ነገ መፈረካከስ፣ ይህን የመሳሰሉ ሁኔታዎች በተለይ ባለፉት 25-30 ዓመታት በተደጋጋሚ ደርሰዋል። እንግዲህ ይህንን የኢትዮጵያን ሀገራዊ ንቅናቄ ስናቋቁም ከዚህ ሁሉ ልምድ ምንድን ነው የምንማረው በሚለው ላይ ብዙ ምክክር አድርገናል እና እነዚህ አራቱ ድርጅቶች ለረጅም ጊዜ በመሀላቸው ውይይት አድርገው ነው እዚህ ደረጃ ላይ የደረሱት። ትልቁ የሚያስፈልገው አንዱ ትዕግስት ያስፈልጋል፣ ሁለተኛው ደግሞ መቻቻል ያስፈልጋል። መቻቻልን መልመድ አለብን ነው የምንለው እኛ በበኩላችን። የተለያየ ፖለቲካ አቋም ሊኖረን ይችላል፣ ከተለያየ ማህበረሰብ ልንመጣ እንችላለን። ኢትዮጵያ የብዙ ሃይማኖት፣ የብዙ ማህበረሰቦች፣ የብዙ ቋንቋዎች ሀገር እንደመሆኗ መጠን እንዲያውም ከሌሎች ከአካባቢው ሀገሮች ጋር ስናነጻጽረው ይሄ በመሆኑ ህዝቡ በጣም ተቻችሎ ተግባብቶ የሚኖርበት ሀገር ናት እና ይሄ የኢትዮጵያን ታላቅነት የሚመሰክረው አንዱ እንደዛ ልዩነትም ቢኖር ህዝቡ ተቻችሎ ነው አብረው የሚኖረው እና ከዚህ መልመድ አለብን ማለት ነው። የፖለቲካ ድርጅቶችም ከዚህ ብዙ ነገር የሚማሩት መኖር አለበት። ልዩነት ሊኖር ይችላል፣ የፖለቲካ ልዩነትም ግን የግድ እኔ በማምንበት ማመን የለበትም። ሁሉ የሚያስማሙን ነገሮች መሰረታዊ የሆኑ የሀገሪቱ ጉዳዮች ላይ ነው። አሁን ለምሳሌ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት በሁለት ቁልፍ በሆኑ ዋና ዋና ነገሮች ነው የተስማማ ነው። አንዱ የአገር አንድነት፣ ኢትዮጵያ አንድ ሀገር ናት። በዛ ላይ ሁሉ በዛ ስር ለመሰባሰብ ይችላል። ሁለተኛ ደግሞ ወደፊት የሚቋቋመው የኢትዮጵያ መንግስት፣ ከአሁን በኋላ የሚቋቋመው የኢትዮጵያ መንግስት በህዝብ ስልጣን፣ በህዝብ ምርጫ ላይ የተመሰረተ ህጋዊ ስርዓትን መሰረቱ ያደረገ ስርዓት መሆን አለበት። የመንግስት ስልጣን በህዝብ ምርጫ ነው የሚተከለው፣ የሚነቀለውም በህዝብ መሆኑን ማረጋገጥ አለብን ከሚለው እነዚህ መሰረታዊ ጉዳዮች ላይ እንስማማለን። ሌሎች ደግሞ ልዩነቶች ሊኖሩ ይችላሉ። እነዛ ልዩነቶች በጊዜ እየተወያየንበት ልዩነቶቻችን እያጠበብን እንሄዳለን ብለን ነው የተስማማ ነው። እንግዲህ በእነዚህ ዋና ዋና ጉዳዮች ላይ የተቀሩትም የፖለቲካ ኃይሎች ሊስማሙ ይችላሉ። አሁን እንዲያውም ጥረታችን ከዚህ ከጉባኤያችን በኋላ የደረስንበት አንድ የጥምረቱን ማጠናከር፣ ሁለተኛ ደግሞ ሌሎች ከኛ ውጭ ያሉትን ኃይሎችንም መጨመር የሚል ነው። የኢትዮጵያ ሀገራዊ ንቅናቄ ሁሉንም የኢትዮጵያ ተቋሚ ኃይሎች ይወክላል ብለን አናስብም። ስለዚህ ግን በተቻለ መጠን ዋናው የሀገሪቱ የተቃዋሚ የፖለቲካ ኃይሎች ድምፅ ሆኖ እንዲወጣ ሌሎችንም እየጨመርን ጠንካራ የሆነ ህብረት ለመፍጠር ቆርጠን ተነስተናል።
ለመሆኑ የኢትዮጵያ ገዢ ፓርቲና ገዢ ፓርቲ ስል ኢህአደግን በአጠቃላይ ማለቴ ነው፣ በውስጡም ያሉት አባል ድርጅቶቹ የሚያከብሯችሁ ይመስላችኋል? ጆሮ የሚሰጡ ይመስላችኋል? እናንተ ለምታነሷቸው ሀሳቦች ቦታ የሚሰጡ ይመስላችኋል?
እንግዲህ ይሄ ትግል ነው። እንደምናስበው በትግል በተለይ አሁን በሀገራችን ከፍተኛ የህዝብ ትግል ላለፉት 3 ዓመታት በኦሮሚያ ውስጥ የተቀጣጠለው ትግል ሀገሪቱን አብዛኛውን የሀገሪቱን ክፍል እያሳተፈ የመጣበት ሁኔታ ነው። በሁለተኛ ደረጃ ደግሞ በገዢው ፓርቲ ውስጥ ራሱ ልዩ ልዩ ቅራኔዎችን የፈጠረበት ሁኔታ ይታያል ማለት ነው። እና እንደምንገምተው ከሆነ እኛ ኃላፊነት በተሞላበት ሁኔታ ነው የሀገራችንን ሁኔታ የምናየው። ከዚህ በመነሳት በስልጣን ላይ ያሉ ልዩ ልዩ የፓርቲው አካላትም የምናቀርባቸውን ሀሳቦች በጥሩ መንፈስ ያውታል ብለን ነው ተስፋ የምናደርገው። አንዳንድ ኃይሎች አሉ በጉልበት ብቻ የሚመኩ እና አሁንም በሀገራችን የምናየው ሁኔታ ይሄ ነው። በጉልበት ብቻ ስልጣን ላይ ለመቆየት የሚፈልጉ ኃይሎች አሉ። ይሄ ግን የማይቻል መሆኑን የህዝቡም ትግል አስመስክሯል። ስለዚህ ቢያንስ ይሄን ሁኔታ እንዲረዱና ተረድተው ወደ ድርድር እንዲሄዱ ከውስጥም ከውጭም ከወዳጆቻቸውም ከውጭ መንግስታት ማለት ነው ግፊት እንዲደረግባቸው የተቻለንን ያህል እያደረግን ነው። ሁለተኛ አንዱ የገዢው ፓርቲ ችግር ምንድን ነው? የዲሞክራሲ ስርዓት በሀገሪቱ ሁሉ አለመኖሩ ብቻ ሳይሆን በፓርቲውም ውስጥ በድርጅቱም ውስጥ ዲሞክራሲያዊ አሰራር የለም። በመሀላቸው ቁጭ ብለው ሊወያዩ ሀሳብ ሊለዋወጡ ሀሳብ ሊጋጭ የሚችልበት እና ስምምነት ላይ ሊደርሱ የሚችሉበት ሁኔታ የለም በፓርቲ ውስጥ። ፓርቲው ኢ ዲሞክራሲያዊ በመሆኑ ይሄ ነው የሚያጋጫቸው። እነሱ መካከል ልዩነት እየተፈጠረ ወደ ግጭትም ሊያመራ የሚችል ሁኔታ እያየን ነው ያለ ነው። እና ከነበረው ተጽዕኖ ከጉልበት ተጽዕኖ ከወታደራዊና ደህንነት ተጽዕኖ ለመላቀቅ እየተፍጨረጨሩ ያሉ የህዝቡ ችግር የሚሰማቸው ሰዎችም ከገዢው ፓርቲ እየተፈጠሩ ይሄ እንግዲህ የህዝቡ ትግል የወለደው ነው። በማንኛውም እንደዚህ አይነት አምባገነን ስርዓት ውስጥ የህዝብ ትግል እየጠነከረ ሲሄድ ከዛ ከስርዓቱ እየከዱ ወደ ህዝቡ ትግል የሚጨመሩ ኃይሎች እየበዙ ነው የሚሄዱት። ይሄ እንግዲህ እያየን ያለነው ሁኔታ ነው ማለት ነው።
ሰለሞን፣ ጥሩ ውይይት ነበር ያደረከው። ይቀጥላል ይሄ ውይይት አይደል?
ይቀጥላል ሲሆን፣
አዎ። እስቲ አሁን ደግሞ ወደ ተከታዩ ሌላ ውይይታችን እንለፍ። በቅርቡ ከእስር የተፈታው ጋዜጠኛ ተመስገን ደሳለኝ ጋር ቆይታ አድርገናል።
የ3 ዓመት የእስራት ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ እስር ቤት ውስጥ ስለነበረው ቆይታ ከጽዮን ግርማ ጋር ውይይት አድርጓል። ወደ ውይይቱ እንለፍ።
ተመስገን ደሳለኝ 4 ኪሎ ነው ተወልዶ ያደገው። በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ አካውንቲንግ ተምሮ የሂሳብ ባለሙያ ነበር። ቀጠለና ደግሞ ታሪክ አጠና። በምርጫ 97 ወቅት የፖለቲካ ተሳትፎ ነበረው። ከዛም ወደ ጽሑፍ ገባ። የእስር ቆይታውን ከማካፈሉ በፊት እስቲ ጋዜጣ የጀመርክበትን ሁኔታ አስታውሰን አልኩት።
እኔ ወደ ጋዜጠኝነት የገባሁትን በ1997 ብሔራዊ ምርጫን ተከትሎ ኢትዮጵያ ውስጥ ምንም አይነት ሚዲያዎች አልነበሩም። የነበሩትን ፈራተባ እንቅስቃሴ ላይ ስለነበሩ እኔ 2 ኃላፊነቶችን መወጣት አለብኝ እያሰብ የመጀመሪያው ኃላፊነት ምርጫውን ተከትሎ መንግስት ወስዶ እመቃ ከባድ ፍርሃት አሳድሮ ስለነበረ ያንን ብሔራዊ ስርዓት መስበር ብሩን ምንም ነበረ። ሁለተኛው ዓላማው ደግሞ አይጣ መስፎ ሁለት ነገር ማድረግ ይቻላል። ከዚህም መንቀትና መረጃ ማድረስ፣ ከዛ ጎን ለጎን ደግሞ ቀለማግኘት የመንግስትን ለውጥ ወይም የስርዓት ለውጥ እንዲመጣ የነቃና የተደራጀ ያወቅህን መፍጠር አለብን የሚል ስሜት የገባሁትን እኔ በጋዜጠኝነት በዋናነት የገባሁትን ክፍተት ስለነበረ ነው። ከ97 በኋላ በጣም ጠንካራ የነበሩ ጋዜጦች ጠፍተው የነበሩት አዲስ የተመጡት ጋዜጦች ጥቂት ነበሩ። ስነዘር፣ አውራምባ ታይምስ፣ እንቢልታ የመሳሰሉት ጋዜጦች ናቸው በወቅቱ እንደ አዲስ ወደ ኢትዮ ተቀላቀሉ። እናም ትንሽ ሚሊታንት የሆነ ጋዜጣ መስርቼ በኢትዮጵያ ውስጥ የገባሁት የምንዳልኩት በዋናነት ሁለት ግቦችን አስቀምጬ ነው። የመጀመሪያው መንግስት በጭፍለቃ ያነበረውን ስርዓት መስበር፣ አይ ቲንክ እሱ ተሳፈሩ እያምናለሁ። ሁለተኛው ደግሞ በአቤታዊ ጋዜጠኝነት ጽንሰ ሀሳብ የስርዓት ለውጥ ህዝብን ማዘጋጀት የሚል ነው። ወደ ሚዲያው ስራ የገባሁት ጋዜጠኛ ሆናለሁ ብዬ አስቤ አልነበረም።
ተመስገን ስራ ሲጀምር በፍትህ ጋዜጣ ነበር። ይህ ጋዜጣ ከተዘጋ በኋላ ልዕልና፣ አዲስ ታይምስ እና ፋክት የተሰኙ ጋዜጣና መጽሔት ጀምሮ ይሰራ ነበር። ለእስር የበቃው በፍትህ ጋዜጣ ላይ በጻፈው ጽሁፍ በቀረበበት ክስ ነበር።
ለእስር የበቃውት ወቅቱ በዋና አዘጋጅነት ተመራ በነበረው ፍትህ ጋዜጣ ላይ በወጡ አምስት ጽሁፎች ምክንያት ነው። እንደሚታወሰው በእናንተ ሚዲያ ተዘግቧል። 2003 ላይ ጋዜጣው በተወሰነ መልኩ ሀገራችን ውስጥ ካሉ ጋዜጦች ተወዳጅና ተቀባይነት አግኝቶ ነበረ። ተቀባይነትና ተወዳጅነት ባገኘበት ወቅት ላይ ሁለት አይነት እድል ኢትዮጵያ ውስጥ ያለው ህዝብ የተገፋ የተጨቆነ ህዝብ ብርካም ስሜት ሲያሳይ በአንድ ጋዜጣ መንግስት ደግሞ ያኮርፋል። በወቅቱ መንግስት አኩርፎ ስለነበረ ወደ 127 ክሶች ማከራጀ ተከሰስኩ እና በእነሱ ለቃሰቶች በማስወጣው ከእነዚህ ክሶች ውስጥ ነው እንግዲህ መጨረሻ ላይ ከአራት አመት በኋላ ከሶስቱ ክሶች ተመዘም ሶስት አመት ሊፈረድብኝ የቻለው። ሶስቱ ክሶችን አምስት ጽሁፎች ናቸው የቀረቡበት። የሶስቱ ክሶች ጭብጥ ምንድነው? የመጀመሪያው ክስ ህገ መንግስትን በኃይል ለመናድ የአመት ፍርድ አስተላልፏል የሚለው፣ ሁለተኛው ክስ ደግሞ የመንግስትን ስም አጥፍተሃል ያሉ፣ ሶስተኛው ክስ ደግሞ የህዝብን አስተሳሰብ አናውጣሃል ያሉ። የህዝብን አስተሳሰብ አናውጣሃል ያሉት ትንሽ ግር ስለሚል አድማጮች ምን ለማለት ፈልገው ነው? በወቅቱ እንደሚታወቀው የሃይማኖት ተቋማቶች ላይ በተለይ እስልምናና ክርስትና ላይ መንግስት ከፍተኛ ጣልቃ ገብነት ይፈጽም ነበረ። ያንን ጣልቃ ገብነት እንደ ማንኛውም በህዝብ ታማኝ የሆነ ሚዲያ ከስር ከስር ተከታትሎ በመዘገብ የራሳችንን ኦፒኒዮን በማዘጋጀት ያለውን ነገር ስላጋለጥን በዚህ አስተሳሰብ አናውጣል ብሎ ነው ሶስት ክስ የተከሰሱት። በሶስቱ ክስ ነው የተፈረደብን። ይህንን ለየት የሚያደርገው በተለይ ከ97 በኋላ የተከሰስኩት እኔ ብቻ ነው ይመስለኛል። በጋዜጠኝነት ለነሱ የሚያካደው የቀረበብኝን ማስረጃና ምስክር የሰው ምስክር የለብኝ፣ ዜና የቀረብኝ ማስረጃ የለም። ጋዜጣ ላይ ፍትህ ጋዜጣ ላይ የወጡ አምስት ጽሁፎች ናቸው የቀረበብኝ። እና በዚህ መንገድ ነው
እንግዲህ በዚህ ክስ ፍርድ ከተፈረደ በኋላ ወደ እስር ቤት ነው የሄድከው። የመጀመሪያ እስር ቤት ቆይታ የት ነበረ? ወዴት ነው የተላከው?
የመጀመሪያ የእስር ቤት ቆይታ ቂሊንጦ የሚባለው ነው። ምክንያቱም በቀጥታ መንግስት በጋዜጠኝነት ስለከሰሰን፣ በጋዜጠኝነት ደግሞ 2001 ላይ ስርዓቱ ያወጣው ህግ ላይ አንድ ጋዜጠኛ ካልተፈረደበት በስተቀር በዋስ ሕክም የሚከራከረው የሚል ክስ ስለነበር እሱን በመንተራስ 2 ዓመት ውጭ ሆኜ ነው የተከራከርኩት። ይህ በክርክሩ ሂደት እኔና ጠበቆች ብናሸንፍም ያው ከሳሽም ፍርድ ቤቱም ራሱ ገዢ ፓርቲ ስለነበረ ጥቅምት 3/2007 ጥፋተኛ ተብዬ ቂሊንጦ ማረሚያ ቤት እንድገባ ተደረገና በ17 የዛሬ 3 ዓመት 7/17 ግን ከዛው ከማረሚያ ቤት 3 ዓመት ተፈረደብኝ። ተፈረደብኝ ከወር ከአራት ቀን በኋላ ወደ ዋይ በረሃ ላይ በሚገኘው ትልቁና ግዙፍ ቤት ማጎሪያ ላኩኝ ማለት ነው።
እንደ ወደ ዝዋይ ከመሄዳችን በፊት በዚህ ከሀያ ቀን በላይ በነበረው የቂሊንጦ ቆይታ የቂሊንጦ እስር ቤት ሁኔታ ምን ይመስል ነበረ? ያንተ አያያዝ እንግዲህ ለሀያ ቀንም ቢሆን የእስረኞች ውስጥ ሁኔታ ምን ይመስል ነበር?
ቂሊንጦ እስር ቤት የጊዜ ቀጠሮ ወይም ያልተፈረደባቸው እስረኞች ማቆያ ስለሆነ ሰዓቱ ከውስጥ ገብቶ ብዙ እንደ ዝዋይና እንደ ቃሊቲ እንደ ሸዋሮቢት ተጽዕኖና ቁጥጥር የሚያደርግበት አይደለም። ብዙ ጫና የለውም። ከውጭ ነው የሚጠብቁ። እኔ በሱ በገባሁበት ሰዓት ላይ ዞን አንድ የሚባለው ቂሊንጦ እንደሚታወቀው 3 ዞን ያለው ዞን አንድ እና ዞን 2 ወይ 3 ተብለው የሚጠሩ አሉት። እያንዳንዱ ዞኖች 8 ክፍሎች አሉት። እኔ ዞን አንድ የገባሁት ዞን አንድ ስገባ በወቅቱ የህዝበ ሙስሊሙ የመፍትሄ አስተላላሚ ኮሚቴዎች እና ወከ ሁለት ታይኖች ሰምሶ በድሮ ሲንሽ መከታዎች የመሳሰሉት ነበሩ። እነሱ ብለውም በአጋጣሚ አወከ አምር የነበረበት ና አንድ የከሰነ ቀን እንደቆየውን መፍትሄ አስተላላፊ ኮሚቴዎች ጋር እንደዚህ ቁጭ ብለን ስለ ሀገራችን የተለያዩ ነገሮች እናወራለን፣ እንወያያለን። አወከ ጋር ደግሞ ስበሊስ ማራ ነበር ውስጥ ያሉ የእስረኛ ሰዳዮች ያሴሙ ነው ብለው ሪፖርት ያደረጉ ለማ ራሳቸው ወጥተው እኛ ልጆች ነው ከተሰሩ ያም ከተሰሩበትን ከራሳቸው በኋላ ወደ ዋይ ተላኩ እና ዞር ብለን በሚያነሱበት ጊዜ ስንቱ የአልተፈረደባቸው ሰዎች ስለሆኑ ያሉት ብዙ በጥላትነት የከፈሉ ሰዎች ካልሆነ በስተቀር እዚህ በጥላትነት የምንታይበት ሁኔታ ያለ አልነበረ።
ይሄ ማለት ከቃጠሎ በፊት ነው አንተ የነበርከው እዛ ማለት ነው?
እውነት ነው። ስሚንቶ የተቃጠለው 2008 ናቸው 28 ነው። እኔ ደግሞ ስሚንቶ የነበርኩት 2007
ተመስገን። እንግዲህ ቅሊንጦ ውስጥ ሁሉንም ዞኖች የሁሉም ዞኖች ወይና ሁሉም እስረኞች የሚገኙበት ቦታዎችን መረጃ አለ መረጃ አግኝተሃል ማለት ይቻላል?
አዎ፣ ያው ምንድነው ቅሊንጦ እንኳን ተፈረደብኝ በኋላ ወደዚያ ሲሄድ ስኖር የተቀመጥኩት ከሁለት ሺ ሰኞች ላይ እዛ ሁለት ሺ ሰኞች ጋር በሚኖርበት ጊዜ ሶስት ዞ የተፈረደባቸው ሰኞች ከዛ መጥተው በተለያዩ አጋጣሚዎቻቸው ወደ ሶስት ዞኖች ደረጃ ግንቻቸው እኔ ግን የማውቀው የኖርኩትም ዞን አንድ የሚባል
ሁለት ቀን በፊት ዘገባ አቅርበን ነበር እና ተከሳሾች ፍርድ ቤት ሲያቀርቡ ከቂሊንጦ የማይሻል እስር ቤት የለም፣ በጣም የሰብአዊ መብት ጥሰት እየተደረገብን ነው የሚል ሪፖርት ለፍርድ ቤት አቅርበዋል የሚል ዘገባን ሰርተን ስለነበረ እሱንም ለማጣራት ነው ይህን ጥያቄ መልሼ ያነሳሁት።
ቂሊንጦ ከተቃጠለ በኋላ ዘግናኝ መንገድ ተቀይሯል። አያያዙ እኔ ያልኩት ሁለት ሺ ሰባት ነው የነበረው ነው። እዚህ ከቃጠሎ በኋላ ግን እንደ ቂሊንጦ የሚደርስ ጋህለ የለም። ምክንያቱም ይህንን እንድዩ ገጠመኝ ሰውን ማውራ ዋይ የነበረ ሴት ለማቤት ተብሎ ይቀራለ። ቂሊንጦን አቃጠሉ ከተባሉት ውስጥ ተከሳሾች ውስጥ 36ቱ ዋይ መጥተው ነበረ። ዋይ ከመጡ በኋላ እነሱ የገቡ ሴት ነው እኔ ከነበርኩበት የጭን ለማቤት አጠገብ ይላ ክትገጠኝ እንዳል ጭን ለማቤት አለ እዛች ውስጥ ያው እስረኞች አንዳንድ ሀሳብ የምንቀያየርበት ትንሽ ቀዳዳ ያለገኝ ነበረ። በዛ ከሁሉም እስረኞች ጋር መረጃ ተጠቃሚ ያለን አሁን ቂሊንጦ የነበረ ያለ ሁኔታ ፍጹም ፍጹም የተለየ ነው። ቤተሰብ አንዳንድ እናቶች ሲወጡ ሌዚካ ስንት ካልቀበሉት ምንም አይነት የማውራ ጊዜ እንኳን አይሰጣቸውም እና አሁን ባለ ሁኔታ ልክ ነው የሰብአዊ ክፍት ቂሊንጦ አለ የሚለው ቃል ብቻውን አይገልጽም። እዛም እጅግ እጅግ የከፋ ነው። የኔ ቅድም የገለጽኩትን ወይም ለማ አጥኖተ ለመስጠት የሞከርኩትን ከሶስት አመት በፊት እና ከቃጠሎ በፊት ነበረ። ከቃጠሎ በኋላ ግን ምንትን ቶታል ይሰጠኛል ይህ ግን ጋን ነው።
ከዛ በኋላ እንግዲህ ከሀያ ቀን ወይ በኋላ ወደ ዝዋይ መዛወርህን ገልጸሃል እና ዝዋይ የነበረው የእስር ሁኔታ ምን ይመስላል?
እንግዲህ ከመጀመሪያው መነሻት አለበት። ዝዋይ ሲጀመር መሄድ አልነበረበት ምክንያቱም ህገ መንግስቱ የሚለው በአምስት ኪሎ ሜትር መታሰር አለበት በመኖሪያ አካባቢ ነው ማንም እስረኛ የሚለው። ሁለተኛ በማረሚያ ቤቱ ራሱ የእስረኛ አስተዳደር መመሪያ የሚለው ላይ እዛም ሰጥተው ቂሊንጦም ሰጥተው አንብዘዋለን ዝዋይም ሰጥተውናል። ምን ይላል? ከአምስት አመት እስከ 15 አመት የተፈረደበት እስረኛ ብቻ ነው ዝዋይ የሚሄደው ይላል። እርግጥ ከቅርብ ጊዜ ወዲህ ከ5 እስከ 10 አመት መካል እኔ ግን 3 አመት መፍርዴ ዝዋይ የሚሄዱበት ምንም አይነት የመመሪያም የህግም ድጋፍ አለብናቸውም ሆነ ተብሎ እኔም ቤቴም ሌሎች ጠያቂ ወዳጆችና ዘመዶችን እንዲግራሉ በማሰብ የወንስኩም ዝዋይ እንደደረስኩ የደረስኩ ዕለት ዝዋይ ያሉ ኃላፊዎች አያውቁም አላውቅም። ነገር ግን ሰው ላይ የተጻፈውን በማየት ብቻ ለማ ዘጠነኛ ቤት ተብሎ በት የሚጠራ የማረሚያ ቤቱ አሰራር ልዩ ጥበቃ ይባላል። ተለምዶ ደግሞ በሰውነት አሰራር ጨለማ ቤት የሚባለው ዘጠነኛ ቤት የሚባለው ሰጥ እንግዲህ በቅጥቅጥ አመት ካስወት ወይ አመት ካስወት ሲሆን አስሮ ላይ በባህር ቤቶችን ከቤት ወዳለ የሚገኙ ሰዎች ጋር አሳሰተኝ። ሁለቱን አመስገን 8ኛና 9ኛ ቤት የሚባሉ ጨለማ ቤት ክፍል ማስተራረቅ ወይሳ አንድ ላይ አንድ አመት ከሚሆን አንደኛ ቤት 8 ወር ማለት ነው። የዝዋይ ቆይታዬን ያው የእናንተን ሚዲያ ጨምሮ በርካታ ሚዲያ ላይ እንደነበረ ህክምና ሙሉን ተከትያለሁ። እዛው ሌሎች እስረኞች የሚያገኙትን መብቶች ካፌሪያ መሄድ፣ የሃይማኖት ተቋም ውስጥ መሄድ፣ ላይብረሪ የመጠቀም ከተለያዩ እስረኞች ጋር የመገናኘት መሰሉ ተከትዬ ነው እንግዲህ 2 አመት ያሳለፍኩትን የዝዋይ ቆይታ።
ተመስገን፣ ጨለማ ቤት ታስሬያለሁ ብለሃል እና የጨለማ ቤት እስር ምን ማለት ነው? ያው መቼም መብራት የሌለበት ቤት ባዶ ቤት እንደሆነ ይገመታል። ግን እስቲ አብራራለን።
አዎ፣ ጨለማ ቤት ሲባል በተለምዶ ነው መብራትም ቴሌቪዥንም አለ። ጨለማ ቤት የሚባልበት ምክንያት ምንድን ነው? ከሌሎች እስረኞች ይለይና ራሱ ልዩ ጥበቃ የሚደረግበት ነው። ትንሽዬ በረንዳ አለው። ያ በረንዳ ላይ ከሰማይ ውጭ ምንም የማይታይበት ዋይ እንግዲህ በተለይ ከ3000 በላይ እስረኞች አሉ። የትኛውም እስረኛ ጋር መገናኘት የማይቻልበት ሌሎች እስረኞች የሚያገኙትን መብቶች ሙሉን የማይገኙ ይሄን ከተለያዩ ሰዎች ለመገናኘት የሚያስፈልግበት ሰማይ ብቻ የሚታይበት አሳቃጭ ቦታ ማለት ነው። ለማለት በተለምዶ ይባላል እንጂ መብራት አለው፣ መብራትም አለው። ያው የመንግስት ቴሌቪዥን የሚተላለፍበት አንድ ቴሌቪዥን ጣቢያም አለው። ይህ ነው ጭለማለት የሚባለው።
ለብቻ ነው የሚታሰረው ማለት ነው? እስረኛው ከሌላው እስረኛው ጋር አይተያይም፣ አይገናኝም? አንድ ለብቻው ክፍል ነው ያለው?
ከሌላ እስረኛው ጋር አይተያይም፣ ለብቻ ግን አይደለም። ቢያንስ ወደ 20 እስረኞች አሉ፣ ግን ሁሉም እድሜ ልክና የሚፈዘኞች ናቸው።
አንተ ከነማን ጋር ነው የታሰርከው?
ከነ ጀኔራል ተፈራ ማሞ፣ ጀኔራል አሳምነው ጽጌ፣ ኢንጂነር መንግስቱ አበበ የመሳሰሉ በ2001 መፈንቅለ መንግስት የተከሰሱ አሉ። ሁለተኛ የኢትዮጵያ ሶማሌ ክልል አስተዳደር ላይ ቦምብ ወረወራችሁ ተብለው የታሰሩ በኦብነግ ስም የታሰሩ የሞት ፍርድ ይመስላሉ። ኦብነግ ሲሆኑ የተወሰኑ ደግሞ የኦነግ ተዋጊዎችና አዋጊዎች አሉ። እነሱ ላይ ነው
በተለየ ደረሰብኝ የምትለው የሰብአዊ መብት ጥሰት አለ?
አለ።
ምንድን ነው?
ሶስቱንም አመት ስቆይ በተለያየ ጊዜ በጥቂት ጊዜ ወንድምና ከእናቴ ውጭ እና ከወንድም ከእህት ከእናት ውጭ የተወሰኑ ሰዎች ላገኝቻለሁ እንጂ አብዛኛውን ጊዜ እነሱ የተከለከሉ ያለ ቤተሰብ ጥበቃ ነው የቆየሁት። አንደኛ። ሁለተኛ ምንም አይነት ሕክምና አላገኘሁም። ሶስተኛ ዝዋይ እንግዲህ ከአዲስ አበባ 165 ኪሎ ሜትር ስለሆነ ቤተሰቦቼ በየቀኑ መመላለስ ስለማይችሉ ምግብ ዝዋይ ካለ አንድ ሆቴል ኮንትራት ይዞልኝ ነበር። ምግብ ኮንትራት ይዞልኝ አንድ ወር አካባቢ ተጠቀምኩኝ። በኋላ ኃላፊዎቹ ምግብ መመላለስ ሁሉ ቤት ደፊሮ ለማስፈራራት ምግብ የሚያቀርቡልኝ ሰዎችን ለማስፈራራት እንዳይደርሱ አድርገው ምግብ እንዳላገኝ ያደርገዋል። አራተኛ የሚመጣልኝን ምግብ ቀንሶታል። ለምሳሌ ወተት አንድ ሊትር ወተት ሲመጣ አይ የተመስገንና ግማሽ ሊትር ይረቋል ይለኝ። የጠጣው እየመጣውን ሰው የጠጣው ወይ ግፋው እና ያስጠፋታል ወይም ግማሽ መስጠው ግማሽ መስጠባል። እንጀራም እኔ የሚመገበው በአጋጣሚ ከነ ጀኔራል ተፈራ ማሞ ያስበ ነበረ ብርክት ስላለኝ የእነሱ ቤተሰቦች እንጀራ ምግብ ሲልኩ ቁጥራችንን ኮንሲደር በማድረግ ነው ይህም ቤተሰቦች ቁጥራችንን የምትስበቶት ነው። የእስር ቤቱ ኃላፊዎች ግን የኔን እንጀራ ይቆጡና ከአራት እንጀራ በላይ አይገባበትም ይለቁ አደረም ይመልሳል። ይህንንና ይህን የመሳሰሉ የሰብአዊ መብት ጥሰቶች።
ከሌሎች እስረኞች ጋር ያለ ግንኙነት እንዴት ነበረ? ለምሳሌ ታሪካቸውን የማወቅ ወይም በእስር ቤት ውስጥ ይደረጋሉ የሚባሉ መረጃዎችን ለማግኘት የነበረ ሁኔታ ምን ይመስላል?
ሌላ ጎደል እኔ ተከስሽ የመጣው በጋዜጠኛ ስለነበረ እስር ቤቱ እስር ቤት ያሉ ታሳሪዎች በሙሉ ስለሚያውቁ እያንዳንዱ እስረኛ ላይ በተለያየ ዞን ያው ዝዋይ ሁለት ክልል ያው እስር ቤቶቹ በክልል ነው የሚከፈሉት፣ አዲስ አበባ ክልልና ደቡብ ክልል ወይም ዞን አንድና ዞን ሁለት እንደገና ደግሞ ሌላ ራሱን የቻለ ጊቢ ዞን ሶስት እና ዞን አራት ይባላሉ። አራቱ ዞኖች የሰማኒ ክሰት የሚደርስባቸው ስቃይ የሚፈጸምባቸው ፍርስ የሚደረገ የሚፈጸምባቸው ትገራ የሚፈጸምባቸው ሰዎች የደረሰባቸውን ችግር የተለያዩ ማረሚያ ቤት ውስጥ የሚፈጸሙትን ግፎች በተቻለው አጋጣሚ ሊተባበሩ በሚችሉ ሰዎች መረጃ በማድረስ ወደ እኔ ይልኩ ነበር። ያው እንደሚታወቀው እኔም ከቤተሰብም ከጋዜጠኞችም ጋር ያለኝ ግንኙነት ተቋርጦ እና ምን መረጃ ስለነበረ የእነሱን መረጃ ማውጣት አልችልም እንጂ ብዙ ሰውነት የሚፈጸምባቸውን በደል ሁልጊዜ እኔ ያው አሁንም እዛ እስር ቤት መሆኑ ሰውነቱ ትንሽ ይዘነጉታና ጋዜጠኛ ነው በሚል የሚደርስባቸውን በደል ወደ እኔ ይልካሉ። ግን ያው ሲልኩ እስር ቤቱ ፈቅዶ አይደለም፣ ያው በተለያዩ ተባባሪ ወንድሞቻችን አማካኝነት ነው። ምናልባት ይህን ንግግርን በእስር ቤት ኃላፊዎች ሌላ ትርጓሜ እንደሚሰጡት ገምታለሁ። ቢሆንም ግን በዚህ መንገድ አውቅ ነበረ። ግን አውቄ ምንም መፈጸም አልችልም ነበረ። በነገራችን ላይ ዝዋይ ከዚህ ጭፈት ለማቤት በተለይም ስራዩ የሚባል በጣም እጅግ ማሰቃያ ቦታ አለ።
ምን የሚባል
በተለምዶ ምን ማርበሪያ ቤት የሚጠቀምበት አላውቅም። ኢራኢሮ የሚባል ቤት አለ። ምንም ቋንቋ እንደሆነ አላውቅም። ያ ኢራኢሮ በተዋን የተሞላ በጣም ጠባብ፣ አንድ ሰው እንኳን አይደለም ሌላ ሰው እንደኔ እኔ ቁመት ያለ እንኳን ጉን ዝርግቶ የማይተኛበት ነው። እና ምንም መስኮትም ምን ነገር የለም። ሶስም ያለ ያ በጣም የስቃይ ቦታ ነው። የሚገርመውና የሚያሳዝነው የቀይ መስቀል አባላቶች የአለመጠቅ መስቀል አባላቶች አልፎ አልፎ ይመጣሉ እና ስለዛ ቤት ስንነግራቸው ል ቀይ መስቀሎች የሚመጡበት ቀን እግዚአብሔርን ከፍትና ማስታደሻ ያስጡና እንደና ያስጡበትና ጊሮ ያስመስለው እንደ ለማሳለል ይሞክራሉ የእስር ቤት ኃላፊዎች። ሌላው ዝዋይ በጣም የሚገርመውና የሚያሳዝነው እስረኞች ላይ የተለያዩ ድብደባ የሚፈጸምበት ቦታ ነው። እንግዲህ ዝዋይ መመሪያ የተሰጠበት ጨርሶ መጠሰኛ ነው። ምን ፈልገን እንደሚደረግ ጉዳይ የሚያቀፍ ነው። አንድ ስንት ቀን የተወሰነ መስፋፈት የእስረኞችን ጭንቅና ተጠቋል ከምችሉ ያሉሽ የማሸነቀፍ ጊዜ ይለ ሌላው ቀርቶ እዚህ ስድንቱ አቃጠሉ የተባሉ ዜኞች ያነሰነ ወዲቱ ሜዳ ላይ ያንገባሉ ከፍተኛ ደረጃ የሚሰጥባቸው የነሱ የሚያስቀምጥ የቃል ጽሁፍ እና ስቃይ ስላስ ቅስ ይመሳል ነበረ። ብዙ ጊዜ እስከ 9 ሰዓት እስከ 10 ሰዓት እስከ ደግ 9:10 ላይ እንደሀዘንተኛ ነበር ውስጥ የምንቀመጠው። ድምፁ አይለብሽ በጣ ያሳቅቃ የሰው ልጅ ላይ ስቃ ሲጠመጥ ላይ ያሳቅቃ እና የእስር ቤት እኔ እስር ቤት ብሬ ለመጥራት ይቸግረኛል ማስቃያ ቤት
በአጠቃላይ ተመስገን እንግዲህ የእስር ቤቱን ሁኔታ ማለት የኢትዮጵያን እስር ቤት አንዱ እንግዲህ የታሰርክበት ዝዋይ ነው እና አጠቃላይ ይዞታውን በምን ትደመድመዋለህ?
እኔ የታሰርኩት ዝዋይ ብቻ አይደለም፣ ዝዋይም ቃሊቲም ቅሊንጦም ይባላል። ቃሊቲም አንጎት ያለውን የእስር ቤቱን ባህሪ፣ የአስተዳደር ሁኔታ፣ የሰብአዊ መብት እስር ቤት ውስጥ ያለውን ሁኔታ ለመረዳት አንጎት ከረጭ በላይ ነው። ሶስት ቀን እዚያ የቆየ ሁሉም ነገር ይረዳዋል። ምክንያቱም እስር ቤት ውስጥ የሚፈጸመው የመሰጥታት በድብቅ አይደለም፣ በግለጽ ነው። በውስጥም እስር ቤቶች ፍጹም ፍጹም የሰቆቃ ቦታዎች ናቸው እና አብዛኛው ሰውኛን የሚያመው እነዚህ ማሰቃያ ቦታዎች ማረሚያ ቤት ተብሎ የሚጠሩበት ሁኔታ ነው። ሶስቱም እስር ቤት ውስጥ በቀን የሚታከመው ሰው ክሊኒክ የሚሄደው ከፖሊስ ከፍተኛ ውጭ ነው። ይህን የምናገረው ከፖሊስ ከፍተኛ ውጭ እንኳን ያለ የታመመ ሰው በኮታ ነው። በኮታ በላይ ከሆነ ለምን አይነትም የክሊኒክ የሚያ አያገኝም እና በኮታ ነው የሚታከመው። ይህ እንግዲህ ቦታ 20 ሰው ከሆነ በቀን ከሐኪም ቤት የሚሄደው 50 ሰው ብታትምን 30 ይሞታል እንጂ የሕክምና አገልግሎት አያገኝም ማለት ነው። እኔ ከቦታም ውጭ ነው። ሌላው የእነዚህ ማረሚያ ቤቶች ሁኔታ የሚያሳዝነው እስር ቤት ውስጥ በሙስና የገቡ ሰዎች ትልቅ የመወሰን ስልጣን ያስተዳደሩን በምን መስፈርት እንደሆነ አላውቅም። ከኃላፊዎቹም የማይተናነስ አቅም አላቸው። ፍጹም በክብር የሚኖሩ ሰዎች ናቸው አብዛኛው በሙስና የገቡ። በነገራችን ላይ ዘዋይ ሁኑ የ2008 ዓ.ም ላይ የኢትዮጵያ ቴሌቪዥን አንድ ዜና ምንድን የሰራው ቃሊቲ ማረሚያ ቤትን እንደፈለገ የሚዘውረው አንድ ግለሰብ ነው አሉ። ይህ ሪፖርት አቀረበ የአቃቢ ክስር የተደራጀ ተቋም። እንግዲህ መንግስት ራሱ በሚያውቁ መልኩ እስር ቤቶቹ ለሙስና ለገቡ ሰኞች ገነት ለህዝብ ጥቅም በተጠቆሙ ለተገፉ ኢትዮጵያውያኖች ጮሆ ሀገሪቱ እንድትስተካከል የተሻለ አስተዳደር እንዲፈጠር ጮኸው ለገቡ ሰዎች ደግሞ ጋን ነው እና ሶስቱም እስር ቤቶች በዚህ ይመሳሰላሉ።
የጤና ሁኔታ ምን ይመስላል? የጤና ሁኔታ እንግዲህ እዛ እያለህ ከእለት እለት የመባባስ ሁኔታ አለ ብለው ቤተሰቦችህም እየነገሩን ስንዘግብ ነበር እና አሁን ምን ይመስላል ያንተ የጤና ሁኔታ?
አሁን እንግዲህ የጤና ጆሬና ወገቤ በጣም የወገቤ ህመም እስር ቤት በፊት ይሰማኝ ነበር እና በየ6 ወሩ የፊዚዮቴራፒ ወስድበትና በተወሰነ ጊዜ ፎይታ ይሰጠኝ ነበር። እስር ቤት ከገባሁ በኋላ ግን የዚህ አይነት ትሪትመንት እና የዚህ አይነት እንክብካቤ የማገኝበት ጊዜ ስላልነበረ የቦታውም አለመመቸት አለ፣ የመንቀሳቀሻ ቦታም አለመኖር አለ። ያ አባብሶት ከፍተኛ ደረጃ ላይ አድርሶታል። ዛሬ እንዲሁም ምርመራ እያደረግኩ ነበረ። ያው የተለያዩ የኤምአርአይ የምናምን ምርመራዎች ቢጠበቅም ከሐኪሞች እንደሰማሁት ያው የጀርባ ችግር ከባድ ነው። በነገራችን ላይ ዝዋይ ሕክምና ተከልክዬ ረጅም ጊዜ ቆይቼ ነበረ። በመሀል የዝዋይ ኃላፊ የቀድሞ የዝዋይ ኃላፊው የህወሓት ታጋይ የነበረው ቆየ ወደ ቅሊንጦ ይቀየርና ሌላ የህወሓት አባልም ታጋይ የሚያሉ ሰው ይመደባል። ለአጥርሱ እንደተመደበ ዝዋይ ከተማ የሚገኝ ሆስፒታል እንዲሄድ አድርገው ነበር። በወቅቱ በጣም ታመሜ ስለነበረ በድጋፍ ነው ከአለበት ለማለት ነው። በድጋፍ ሰውጣም በካቴና ዜና ሰው እንግዲህ የደግፎ የወጣ ሰው የትም ያመጣ ችሉ በበርካታ ፖሊስ አስበው ዋይ ከተማ ላይ በአቶ ከተማ የሚባላለን በአቶ ሆስፒታል ይባላል የመንግስት ሆስፒታል እዛ ህጂ ራት እንዲነሳ ተደረገና ራቱን ሲያዩት መንሸራተት መላጥና ይቀታለ። ይሄ ከሚያጡ በላይ ነው። አዲስ አበባ ሄዶ መታከም አለበት ብሎ ሪፈር ከተጻፈልኝ በኋላ በአንድ ሳምንት ያህል ወደ አዲስ አበባ አላመጡኝም። ጥቁር አንበሳ ነበረ የሚታከም ሐኪሞቹ ሀሳብ ይሰጡ እና ለአንድ ሳምንት አላመጡኝም። በተለመደው አስተላላቸው አንድ ሰው ሪፈር ሲባል ቢደርስም ምግቡ ቢመጣም ረሰርሱ ቢመጣም ከሁለት ቀን በኋላ በሪፈሩ መሰረት አዲስ አበባ ሄዶ ይታከማል። አንድ ሳምንት ሲቆይ ሀላፊዎችን ጠርቼ የጠየኳቸው ሪፈር ተጽፎልኛል፣ አንድ ሳምንት አልደፍም፣ ወረቀቱን እናንተ ይችላል፣ ራቱን እናንተ የምንድን ማስሉት ምስሉ አይ እኛ ታክም ደስ ይለኛል የለሰውነት ከተመራት ነገር ግን አንተን ከቦታ ወደ ቦታ ከክፍል ወደ ክፍል እንኳን ስንቀይረት የበላይ ኃላፊዎች ይነሳሙቃል አዲስ አበባ እነሱም ደግሞ ይህንታ ስነሳም እንዳታመጡ እንዲሁም እንዳታመጡ ሳይሆን ማንስ ወይ ለካቸው አሳከንታለች ስለዚህ ተንስተናል ስለዚህ ምንም ለማድረግ አልችልም ማለት ይሄን የትኩስ ስራ አስኪያጅ የእሱ ምክትል የተጠቃና ደህንነት ኃላፊ ሁለቱም በየተራ መስሎ ነው ይህ ችልኛውም ለብቻ አይደለም ያው የጀኔራል ተፈራም የጀኔራል አሳመነ ሁሉም ባሉበት ይህ ምስክር መጠቀስ የሚያሳዝን ሁኔታ እና ካቀኞች ወደ አዲስ አበባ ሊሆን የመለክ አልችልም ማለት ኮሚቴ የባሰ የባሰ ሲሄድ የቃልስ የሜዲካል ዳይሬክተር ዶክተር ለማ ይባላል ያው እሱ ነው መጡት በምሽት አንድ ቀን አመጡት በጣም እየከፋ ደ ሲሄድ እሱን ካመጡት በኋላ ዝም ብሎ ግሬዘር ጋር ትንያ ትንሽ ምናምን ብሎ መረመረና አይ በጣም ደህና ነህ ካለኝ አይ ራሱ ነው ስለው ራሱ እኮ ዋጋ የለውም ዋናው ክሊኒካል ፋይንዲንግ ነው ይሄ እንደዚህ ዘርጋ አቀፍ ብዬ መከልኩ ስለዚህ እዚህ አንዳንድ መድኃኒቶች አዘን ላይ ያለው እዚህ ያሉ የጤና ረዳቶች እንክብካቤ ያደርጉታል ደህና ነው የሚያሳፍ ሁኔታ በዚህ ዘመን የራሱ ቴክኖሎጂ ሁሉም ሰው ተቀብሎት የሚሰራበት ነው። ማንም ሰው ከአቅሙ በላይ ስለሆነ ነው ወደ ራሱ የሚላኩ። ይህ ሰውዬ ግን ከህክምና ስነ ምግባር በጎደለው መልኩ ምንም ችግር የለም። ስለዚህ ያው ቤተሰቦችንም ጓደኞችንም ተቃውሞ ላይ የሚያደርጉት እንትን አግባብ አይደለም ብሎ ጭራሽ ከእሱ ከማይመለከተው እሱ ጋር ከማይገናኝ በማይገናኝ መልኩ መክሮ ሄደ ላሉ እና ይህ የሚያሳዝን ምግብ በጣም
ከአሁን በኋላ ያለውን የጤና ሁኔታ እንዴት ነው የምትከታተለው?
ምርመራ ላይም የማራዊ ውጤት ከኖሮ የማራዊን የምነሳው ምናልባት እንግዲህ ሐኪሞቹ ከራሱ የተነሳው ስራ ስለነበረ ከዚያም ከሌሎችም ተነስተው ልጆች ችግር ከመጣ ነው ግን ሰርጀሪ ያስፈልገዋል አያስፈልገውም የሚለውን እንወስናለን ብሎኛል። የእነሱ ውሳኔ የጠበቅኩ ነው።
ተመስገን ደሳለኝ፣ በጣም በቅርቡ ነው እንግዲህ ከስር የተፈታኸው። በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆንክልን።
እኔም እጅግ በጣም አድርጌ አመሰግናለሁ። ከዚህ ቀደም ስቤት የነበርኩበት ሰዓት ላይ የአሜሪካ ድምፅ ጀምሮ ሁሉም በኢትዮጵያ ጉዳይ ላይ የሚሰሩ ሚዲያዎች ከጎን ከኔ ጎን በመቆም የተከለከልኩትን መብት ማግኘት እንኳን ባችልም ይደርስብኝ የነበረውን ጭቆና በዓለም በማሳወቅ ላደረጋችሁልን ትብብርና ድምፅ ሁላችሁንም በዚህ አጋጣሚ ከልብ አመሰግናለሁ።
ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
እኔም ሰለሞን አባተንን። ወደ ተከታዩ ዝግጅታችን እናሸጋግራችሁ።
የፕሮፌሰር አሸናፊ ከበደን ባለ ዋሽንቱ እረኛን ግን ደግሞ ግርማ ይፍራሻዋ የተጫወተውን የፒያኖ ቅንብርን ያሰማናችሁ። አሁን የተጫወተልን ደግሞ የ14 ዓመቱ የሙዚቃ ሊቁ ምህረት መላኩ ነው።
ምህረት መላኩ ኢትዮጵያ ተወልዶ በሁለት ወሩ ነው ወደ ዩናይትድ ስቴትስ የመጣው። ሎስ አንጀለስ ከተማ ውስጥ በታዋቂውና ውዱ ኮልበርን የሙዚቃ ትምህርት ቤት የምዕራባውያንን ነባር ወይም ክላሲካል ሙዚቃ ይማራል። ወደዚህ ትምህርት ቤት ከመግባቱ በፊት ከበርካታ ተማሪዎች ጋር ተወዳድሮ በማሸነፉ በ11 ዓመት ዕድሜው እስከ 18 ዓመቱ በነጻ መማር የሚያስችል ሙሉ የነጻ ትምህርት ዕድል አግኝቷል። በትምህርቱም እጅግ በጣም የላቀ ውጤትን የሚያስመዘግብ ብዙ ስኬቶችን ያስመዘገበ ተማሪ ነው። በዚህ ዕድሜው Lost and Found ብንተረጉመው ጠፍቶ የተገኘ ብሎ የሰየመውን መጽሐፍ ጽፏል። ጽዮን ግርማ፣ ሎስ አንጀለስ የነበርሽ ጊዜ እዚያው ትምህርት ቤቱ ሄደሽ እንደነበረ ነግረሽኛል። እስቲ ለአድማጮቻችን ማካፊልን።
ዜማ ከልጅነቴም ጀምሮ በጣም ወዳለሁ። የቤተክርስቲያን ዜማ መዝሙር መስማት እና ይህን የዜማ ፍቅር በፒያኖ ነው የምገልጸው። ፒያኖ ለእኔ የአእምሮ ሰላም ይሰጠኛል፣ ሁልጊዜ በትምህርቴ ይረዳኛል እና በጣም ፒያኖ መምታት እወዳለሁ።
ምህረት፣ እንግዲህ ያገኘሁ እዚህ ኮልበርን ትምህርት ቤት ነው እና ኮልበርን ደግሞ እንደሰማሁት ዋጋውም ወደድ ይላል። እንዴት ነው ይህንን የትምህርት እድል አግኝተህ እዚህ የምትማረው?
እዚህ ትምህርት ቤት ከመግባቴ በፊት ፒያኖ እማር ነበር። ነገር ግን አንድ ቀን የት እንሂድ ተባብለን ነበር ቤተሰባችን አንድ አርብ ቀን እና ወደ አንድ የሙዚቃ ቦታ ስንሄድ በጣም ብዙ ልጆች ከባድና እጅግ የሚያምር ሙዚቃ እየተጫወቱ ነበር እና እዛ ትምህርት ቤት በጣም መግባት እፈልጋለሁ ብዬ ያው ሙዚቃውን ፒያኖን ማጥናት ጀመርኩ። በጣም ሬፐርቶሪ የሚባል ማለት የሙዚቃ ኮሌክሽን ማስፋፋት ጀመርኩ እና ከዛ በኋላ ከብዙ ልጆች ጋር ተወዳደሬ Herbert Zipper Scholarship የሚባል ሽልማት ሸልሜ አሁን እስከ 18 ዓመቴ ድረስ እዚህ በኮልበርን ስኩል ዚፐር ስኮለር ሆኜ እማራለሁ።
ውድድሩ እንዴት ነበረ? በጣም ጠንካራ ውድድር ነበር? ይህንን የነጻ የትምህርት ዕድል ያገኘህበት ውድድር?
ያው በጣም ረጅም ታሪክ ነው፣ የእግዚአብሔር ስራ ያየሁበት ታሪክ ነው። ነገር ግን አዎ፣ በጣም ከብዙ ልጆች ጋር ነው የተወዳደርኩት። በዳኞች ፊት ሶስት ሙዚቃዎች መምታት አለብን። ከዛ በኋላ ኢንተርቪው ይኖራል። በመደበኛ ትምህርት እንዴት እንደምናጠና እንዴት እናደርግን ይታያል። እና እሱ ሁሉ ካለፍኩ በኋላ ነው የሚመረጠው ወይም አንድ ሰው የሚመረጠው ስኮላርሺፕ።
ትምህርት ቤት ግን የምትማሩት ምንድን ነው? ምን አይነት ሙዚቃ ነው በፒያኖ የምትማሩት?
ያው ስታይሉ ወይም ስትራክቸሩ አንድ አይነት ነው፣ የክላሲካል ሙዚክ ስታይል ነው። አሁን እዚህ ትምህርት ቤት የምማረው የምዕራባዊ ክላሲካል ሙዚክ ስትራክቸር ስታይሉ እንዴት እንደምመታ፣ እንዴት ሙዚቃውን እንዴት እንደምገልጸው፣ በትክክሉ መንገድ እንዴት የምጫወተው ነው የምማረው። እና ሶስት ትምህርት ነው የምወስደው እዚህ። መጀመሪያ ሚዚክ ቴሪ ይባላል። ማለት ኖታውን እንዴት እንደማንበው፣ ሙዚቃው ዜማው እንዴት እንደፈጠሩት፣ ማለት ክላሲካል ሙዚቃ የፈጠሩት ሰዎች እንዴት ነው የፈጠሩት፣ ማለት ምን አይነት ሙዚቃ ነው ክላሲካል ሙዚቃ የሚባለው፣ ምን አይነት ሙዚቃ ነው ክላሲካል ሙዚቃ የማይባለው፣ እሱ ሁሉ እንማራለን። ሁለተኛው ትምህርት የምንማረው ያው የፒያኖ ትምህርት ነው፣ ማለት እንዴት እንደምጫወተው። ሶስተኛው ትምህርት ከሌሎች መሳሪያዎች ጋር የምመታው ሙዚቃ ነው፣ ማለት ከቫዮሊን ከቪዮላ እና ከቸሎ ጋር የምመታ ሙዚቃ አጠናለሁ። ኮርቴት ይባላል።
የሙዚቃ ቡድን አላችሁ ትምህርት ቤት ውስጥ? የተለየ ከትምህርቱ በተጨማሪ እንቅስቃሴ የምታረጉበት?
አዎ አለ። በየሳምንቱ አርብ አርብ ጎበዝ የሆኑት ተማሪዎች ተመርጠው ለሚመጡት ህዝብ ሙዚቃ ያሳያሉ። እዛ ነው ያየሁት ልጆቹ ፐርፎርመንስ ያደርጉ እና ፍራይዴ ናይት ሪሳይታል ይባላል። ደግሞም ከሱ በስተጀርባ ስኩል ሪሳይታል የሚባል አለ። ማለት ሁሉም ሰው የሚጫወትበት ቦታ አለ። ከዛ ከሱ ሁሉ በላይ ኦነርስ ሪሳይታል የሚባል አለ። ማለት ታላላቅ ማለት አንድ ምናልባት ሁለት ሶስት ተማሪዎች ተመርጠው ፐርፎርም የሚያደርጉበት ነው። ደግሞም ትምህርት ቤቱ ለአንዳንድ ጎበዝ ተማሪዎች፣ ለአንዳንድ ጉድኖች ወደ ሌላ ሀገር እንዲሄዱ ወደ ሌላ ቦታ ሄደው ሙዚቃ እንዲያሳዩ ይፈቅዳሉ። ደግሞም ያግዛሉ በዛ አይነት ፕሮግራም።
ስለዚህ እንደሱ አይነት ተሳትፎ ነበረ ፓርቲስፔት ያደረጋቸው?
አዎ፣ እኔ ብዙ ጊዜ በትምህርት ቤቱ ስም ተጫወቻለሁ። በፍራይዴ ናይት ሪሳይታል የሚባለው በስኩል ሪሳይታል፣ ደግሞም በሌላ ቦታም በትምህርት ቤቱ ስም ተጫወቻለሁ። አሁንም ደግሞ በዚህ በኮርቴቱ ላይ ያው ሀሳብ አሁን የተጀመረ ነው። አንዳንድ ሰዎች የተነጋገሩ እና ምናልባት ይሄ ኮርቴት ወደሌላ ሀገር ሄዶ ምናልባት ኢትዮጵያ እግዚአብሔር ከፈቀደ እዛ ሄዶ መጫወት ሀሳብን እዛ
አንተ ይዘህ እንድትሄድ ነው ቡድኑ ቁጥበት። ማን ነው ይህን ሀሳብ ያመጣው?
የትምህርት ቤቱ የሄዱ ማለት
ኃላፊው
ዲን የሚባለው ነው ይህን ሀሳብ የገለጸ።
ጎበዝ ተማሪ ነህ ማለት ነው?
ለተቻለ መጠን እሰራለሁ።
እዚህ ከሙዚቃው ሌላ ደግሞ ምን የምትሳተፈው ነገር አለ?
በትምህርት ቤቴ የክርክር ጉድን ላይ አለኝ፣ ዲቤት የሚሉት እና እዛ ያው የንግግር
መደበኛ ትምህርት ትማርበት?
መደበኛ ትምህርት
ማረው
ኒውሮድስ ትምህርት ቤት ይባላል። ሳለማረከ ነው ያለው።
ስንተኛ ክፍል ነው?
አሁን ዘጠነኛ ክፍል ነው ያለው።
እሺ፣ እሱ የትምህርት ቤት ቡድን ክርክር ታደርጋለህ?
አዎ፣ ክርክር እና የንግግር ትምህርት እንማራለን። እንዴት ለሰው እንዴት በጥሩ መንገድ እንደምንነጋገር ስለሱ እንማራለን። እና አሁን እኔ ሊንከን ደግለስ ዲቤት የሚባል ክርክር ነው እኔ የምወዳደረው። እና ሊንከን ደግለስ ዲቤት ማለት የፍልስፍና የረቀቀ ቶፒክ በዛ ተመስርተን የምንከራከርበት ነው።
ፍልስፍናን በተመለከተ ርዕስ ትመጡና በዛ ርዕስ ላይ ክርክር ታደርጋላችሁ?
አዎ።
በትምህርት ቤት ውስጥ ያላችሁ ልጆች ናችሁ ወይስ ሌላ ትምህርት ቤት?
አይ አይደለም፣ ወደ ሌላ ቦታ ሄደን ከብዙ ትምህርት ቤት ማለት አንድ 10 12 ትምህርት ቤት ጋር እንወዳደራለን። ይሄኛው አሁን ማድረገው አንድ ሰው በራሱ የሚከራከርበት ስታይል ነው። በፊት ሶስት ሰው አንድ ጉድን ሆነው ይከራከራል እና እኔና ያጓደኞቼ በጣም ብዙ ቱርናመንት ወይም ብዙ ክርክር አሸንፈናል።
በምን ርዕስ ነው በጣም ደስ የሚልህ ለክርክር የምትመርጠው? የትኛውን ርዕስ ነው አንተ?
እኔ በጣም መወደው ያው የረቀቀ የፍልስፍና ርዕስ ወይም ቶፒክ ነው በጣም መወደው። በጣም የፍልስፍና መጽሐፍ ማንበብ ወዳለው፣ ስለ መንግስት
ስልጣንና
የምዕራባዊውም ደግሞም የሌሎች የምስራቃዊውም አንዳንዴ አነባለሁ። ያው ክርስትና፣ እስልምና፣ ሌሎች የእምነት ተከታዮች የጻፉት የፍልስፍና መጽሐፍ አንዳንድ ያነባል።
ምንድነው ፍላጎትህ? ምን መሆን ነው የምትፈልገው ወደፊት?
እኔ በጣም የሕክምና ዓለም ውስጥ መግባት በጣም እፈልጋለሁ። የአእምሮ ትምህርት በጣም ትምህርት ቤት ስለሰማሁት እና ስላጠናሁት በጣም እወደዋለሁ። የአእምሮ በጣም ትልቅ ምስጢር አለው። እንዴት ሰው በአእምሮ በጣም ታላቅ ስራን እንዴት እንደሚሰራ በጣም ይገርመኛል። የእግዚአብሔር ስራ ስላለበት ወደ ሕክምና ዓለም ለመሄድ እፈልጋለሁ አስባለሁ።
14 ዓመት ነው። በዚህ ጊዜ ውስጥ እንዴት ይሄን ሁሉ አይፍስፍና መጽሐፍ አምልጦ ተከራከረ? እንደገና ደግሞ ወደ ስነ አእምሮ የመሄድ ፍላጎት ዝንባለ ያሳደረ እንዴት እንዲህ ይሆን ቻለ?
ያው በመጽሐፍ ቅዱስ የተባለው ማንም ልጅነትን አይናቅ ይባላል። እና አንድ ሰው ሐሳብ ከያዘው አንድ ሰው ይሄን ማድረግ እፈልጋለሁ ካለ ምንም እድሜ ቢሆንም ምንም የትም ቦታ ቢሆንም ያርጓል። ለምን ሰው ፈቃድ ካለው ይሄን ማድረግ እፈልጋለሁ ካለ ምንም ማድረግ ይችላል። እግዚአብሔር እንደዛ ነው ያደረገው። የፈጠረውን ሰው እስከ ሰማይ ድረስ ሊሄድ ይሄን ማድረግ እሰራለሁ ካለ መስራት ይችላል።
ተው እንደው ለወጣቶች ለታዳጊዎች ምንም የምትመክረው ነገር አለ ሰዎች ያሰቡበት እንዲደርሱ?
መጀመሪያ ስለ ሙዚቃ ትንሽ ልናገር። ለምን እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው። እና ሙዚቃ መማር በጣም ጥሩ ነገር ነው። ለአእምሮ ሰላም ይሰጣል። በጣም ብዙ ነገር ያመጣል። ብዙ ስኪልስ ይሄዳል። በጣም ብዙ ነገር ማድረግ እንችላለን። ሙዚቃ አእምሮአችን ይከፍቷል። ደግሞም የአእምሮ ሰላም ደስታ ይሰጣል። እና አንድ ሙዚቃ መሳሪያ መጫወት ያስፈልጋል ለማንኛውም ልጅ። ስለ ሕክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ። ለምን? ሙዚቃ የሰው ባህሪ ውስጡን ይነካዋል።
መልካም እድል እንመኝልሃል።
ድንቅ ዝግጅት ነው። ጺ እንግዲህ ምህረትን እንደሰማነው በጣም ብዙ ተስፋ የሰነቀ ምናልባት ወደፊት ከፍ ያለ ስም ይዞ የሚነሳ ወገኑንም ራሱንም የሚያስጠራ ወጣት እንደሚሆን ነው ማምነው። ቤተሰቡንም እንዲሁ ስለ ቤተሰቡ ደግሞ
ምህረትንም እንደዚሁ ፌስቡክ ላይ በቀኑ ይዘነው ወተን ነበር በቪኦኤ አማርኛ የፌስቡክ ገጽ ላይ እና በርካታ ሰው የጠየቀው ወላጆቹ እንዴት አድርገው ቢያሳድጉት ነው ብለው ጠይቀው ነበር እና ይህንን ጥያቄ ይዤ አባቱን ቀሲስ መላኩ ተረፈን አነጋግሬያቸው ነበር።
በእውነት ማንኛውም ኢትዮጵያዊ ቤተሰብ ከሚያሳድገው የተለየ አሳድገናል ብለን ለመናገር አንደፍርም። ነገር ግን በዋናነት እንደው ለመናገር ባህሉን እንዲያውቅ እምነቱን ሃይማኖቱን እንዲያውቅ እና ከሁሉም በላይ በተለይ ለማንኛውም ቤተሰብ ማንነቱን ያወቀ ትውልድ እንዲያፈራ ካደረግን ያ ትልቅ ነገር ነው ብዬ አምናለሁ። እና ከሁሉ በላይ ከየት እንደመጣ ምን አይነት ባህል እንዳለን ምን አይነት ሀገር እንዳለን ምን አይነት ታሪክ እንዳለን ያንን ነው በተቻለ መጠን ለማስተላለፍ የምንሞክረው። እኔ መጽሐፍ ወዳለሁ። ማናቸውንም መጽሐፍት አነባለሁ ሳልመርጥ። እርግጥ በዋናነት ካህን እንደመሆኔ መጠን መንፈሳዊ መጽሐፍትንም ባነብ፣ ነገር ግን ሌሎች መጽሐፍቶችንም ደግሞ እንደዚሁ አነባለሁ። ስለዚህ እኔም አነባቸውን መጽሐፍቶች ከህፃንነቱ ጀምሮ የመጽሐፍት ፍቅር ስላለው ስላዳበረ ያንን ነው እኔም የገፋፋሁት እና ያበረታታሁት። ባለቤቴም በእውነት ዋጋ ከፍላለች እና ሁለታችንም የምንገፋፋቸው ሁለቱንም ልጆቻችንን መጽሐፍትን እንዲያነቡ ነው። እንደዚሁም ደግሞ በማናቸው መንገድ የኪነ ጥበብን እንዲያዩ፣ እንዲመለከቱ፣ እንዲመዝኑ ከመስመር የወጣውን ነገር ደግሞ ወደ ጎን እያደረጉ ትክክለኛ የሆነውን መንገድ እንዲከተሉ ነው የምናደርገው።
ሌላ የተረዳሁት ነገር ሎስት ኤንድ ፋውንድ የሚል መጽሐፍ ጽፏል የሚል ነው እና መጽሐፉንም በኋላ ላይ አየሁትኝ። ይሄ ልጅ እንግዲህ 14 ዓመቱ ነው አሁን። እንዴት ነው የጻፈው? ይሄን መጽሐፍ ራሱ ነው የጻፈው?
አዎ። ምናልባት እንግዲህ ምንድነው ገና የ7 ዓመት የ8 ዓመት ልጅ ሆኖ መንፈሳዊ ነገሮችን ወደ መመርመር ወደ መዳሰስ ነገር ሲመጣ ያው ችሎታውን አይተን ነበር። ስለዚህ ያው ይጽፋል፣ አንዳንድ ጽሁፎችን ይጽፋል። የ13 ዓመት ልጅ ሲሆን አንድ መጽሐፍ መጽሐፍ እንዳለበት ለራሱ ቃል ገብቶ ነበር። 13 ዓመት ሳያልፍ አንድ መጽሐፍ ጽፌ ማሳተም አለብኝ ብሎ ነበር። ይሄ መጽሐፍ እኔ ራሴ በእውነት በቴዎሎጂ ትምህርት ቤት ማርስ ያለሁኝ በጣም ነው የገረመኝ። ልጄ በመሆኑ ብቻ ሳይሆን እንደ አንባቢም ማለት ነው። ሰሃ ራስን ስለመመርመር ራስን ስለመፈለግ ሰፊ የነገረ መለኮት አተታ ያለበት መጽሐፍ ነው። በ13 አመቱ ነው የጻፈው።
እንግዲህ በጣም አመሰግናለሁ። መልካም እድል እንመኛለን ለምህረት መላኩ። እግዚአብሔር ስጥልን። በጣም እናመሰግናለን ቀሲስ መላኩ።
እኔም በጣም አመሰግናለሁ የዝግጅት ክፍሉን። ምክንያቱም እንደነዚህ አይነት ገና በማደግ ላይ ያሉ ልጆችን እየፈለጋችሁ ለሌሎችም አርአያ እንዲሆኑ በማድረጋችሁ ታላቅ ነገር ለማህበረሰባችን ለኮሚኒቲያችን እያበረከታችሁ ስለሆነ የአሜሪካ ድምፅን በእውነት በጣም አመሰግናለሁ። እግዚአብሔር ይባርካችሁ።
ከተከታዩ ሙዚቃ ጋር እስከ ማጠቃለያው እንተዋችሁ።
የማጠቃለያ ዜና አሰማለሁ። አልሻባብ ሞቃዲሾ ውስጥ የሚገኝ አንድ ሆቴል በመውረር ጥቃት ካካሄደና 27 ሰዎች ከሞቱ በኋላ የሶማሊያው ፖሊስ አዛዥና የደህንነት ሹሙ ከስልጣናቸው ወይም ከስራቸው ተባረዋል። ኢራን የምትከተለው የጠላትነት ፖሊሲ የመን ውስጥ ላለው ቀውስ መፍትሄ እንዳይገኝ አድርጓል ሲሉ የሳውዲ አረቢያ ውጭ ጉዳይ ሚኒስትር አብድል አልጁባር አስታወቁ። ሚኒስትሩ እንዳሉት ኢራን ለቀድሞው የየመን ፕሬዚዳንት አሊ አብደላህ ሳልህ ደጋፊ ለሆኑት ለሁጢ አማጽያን ጦር መሳሪያ ታቀርባለች። የመን ላለፉት 4 ዓመታት በርስ በርስ ጦርነት ውስጥ እንደምትገኝ ይታወቃል። ገዢው የላይቤሪያ ፓርቲ ባለፈው የጥቅምት 10 የመጀመሪያ ዙር ፕሬዝዳንታዊ ምርጫ ፕሬዝዳንቷን ኤለን ጆንሰን ሰርሊፍን ከሷል። ፕሬዝዳንቷ ድምፅ ከመሰጠቱ አስቀድሞ ከምርጫ ኃላፊዎች ጋር ከአግባብ ውጪ በግል በመገናኘታቸው ነው ፓርቲው ክስ ያቀረበባቸው። በመጨረሻም የታይዋኗ ፕሬዝዳንት ሳይ ኢንግዌን ትናንት ቅዳሜ ወደ ዩናይትድ ስቴትስ ግዛት ጉዞ ጀምረዋል። ቻይና ጉብኝቱን አልወደደችውም። በዲሞክራቷና በራስ ገዛዋ ታይዋን ላይ ቻይና የበላይነት አለኝ ስለምትል ነው ስጋቷ። ዜናው አበቃ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
ጽዮን ግርማና
ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.